ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 3 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
ጠቅላይ አቃቢ ሕግ በሰብአዊ መብት ጥሰትና በሙስና የጠረጠራቸውን 63 ግለሰቦች በቁጥጥር ስር መዋሉን አስታወቀ።
ይህም ብቻም ሳይሆን በተለይ በወንዶችም በሴቶች ላይ ተፈራርቆ የመድፈር ሙከራ፣ በወንዶች ላይ ደግሞ የግብረ ሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው።
የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋዬ በጉዳዩ ዙሪያ የሰጡትን ማብራሪያ ይዘን እንመለሳለን።
አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ሕዝብም ሊደግፈው የሚገባ ነገር ነው እና በዚህ መቀጠል ይኖርባቸዋል እስከ መጨረሻው ድረስ።
በእስር ቤት ቆይታው ከፍተኛ የማሰቃየት ተግባር እንደተፈጸመበት ሲገልጽ የቆየው የቀድሞ የመከላከያ ሰራዊት አባል መቶ አለቃ ማስረሻ ስጤን የሰማችሁት፣ ጠበቆችንም ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በኢትዮጵያ የመከላከያ ተቋም የሚተዳደሩት ግዙፍ ኩባንያዎችን ጠቅልሎ በበላይነት የሚመራው የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ላይ የተካሄደ ለአምስት ወራት የዘለቀ ምርመራ ሙስና በስፋት መፈጸሙን ማጋለጡን የሀገሪቱ የፌዴራል ጠቅላይ አቃቤ ሕግ ዛሬ አስታወቁ። ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ በዛሬው ዕለት በሰጡት መግለጫ ሜቴክ ላለፉት 6 ዓመታት ያለምንም የጨረታ ሂደት በአጠቃላይ የ2 ቢሊዮን ዶላር የውጭ ግዢዎችን መፈጸሙን ገልጸዋል። በተያያዘም በሰብአዊ መብት ጉዳዮች ጥፋት ፈጽመዋል የተባሉ ሌሎች ተጠርጣሪዎች መያዛቸውን እንደዚሁም ደግሞ ከሰኔ 16ቱ የስቴዲየም ቦምብ ጥቃት ጋር በተያያዘ ሰዎች በቁጥጥር ስር መዋላቸውን በዛሬው መግለጫቸው ተናግረዋል።
በሌላ ዜና ዩናይትድ ስቴትስ ምዕራባዊ ክፍለ ሀገር ካሊፎርኒያ በበርካታ ስፍራዎች ሲነድ በሰነበተው ሰደድ እሳት የሞቱት ሰዎች ቁጥር 31 ደርሷል። ደረቅና ነፋሳማ በሆነው የአየር ሁኔታ ምክንያት ቃጠሎ እስከ ነገ ማክሰኞ ድረስ እንደሚቀጥል የአየር ሁኔታ ትንበያ ባለሙያዎችም ገልጸዋል። ከክፍለ ሀገሯ ዋና ከተማ ከሳክራሜንቶ በስተሰሜን ካምፕ ላይ እየተዛመተ ያለውንና እስካሁን ቢያንስ 29 ሰዎች የገደለውን ቃጠሎ ለመቆጣጠር በሺዎች የተቆጠሩ የእሳት አደጋ ሰራተኞች ተሰማርተዋል። እስካሁን ያልተገኙ 228 ሰዎች መኖራቸውን ባለስልጣናቱ አስታውቀዋል። የእሳት አደጋ ባለስልጣኑ እንደገለጡት ሰደድ እሳቱን 25 ከመቶ ያህሉን ለመቆጣጠር ተችሏል። በካሊፎርኒያ ታሪክ ከምንጊዜውም የከፋ መሆኑ የሚነገርለት ይህ ቃጠሎ 6600 ህንጻዎችን አውድሟል። ከዚያ በስተ ምስራቅ ከምትገኘውና 93,000 ህዝብ ከሚኖርባት አጎራባቿ ቺኮ ከተማ እሳቱ በሰዓት 56 ኪሎ ሜትር ፍጥነት በሚነጉደው ንፋስ እየገሰገሰ በመሆኑ ነዋሪዎቹ ለቀው እንዲወጡ ታዘዋል። በደቡባዊ ካሊፎርኒያ ቃጠሎ 2 ሰዎችን ገድሏል።
ባለፈው ወር በቱርክ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ የተገደለውን ጋዜጠኛ ጀማል ሃሾጊን አሟሟት የሚመለከተውን የድምጽ ቅጂ ሀገራቸው ማዳመጧን የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ተናገሩ። ቱርክ መረጃዎችን በሙሉ ለካናዳ አጋርታለች ሲሉ ጠቅላይ ሚኒስትሩ ዛሬ አስታውቀዋል። ቅዳሜ ዕለት የቱርኩ ፕሬዚዳንት ሬቼፕ ታይብ ኤድዋርዶ በሰጡት ቃል እጃችን ያለው የድምጽ ቅጂ ለእንግሊዝ፣ ለፈረንሳይ፣ ለጀርመን፣ ለሳውዲ አረቢያና ለዩናይትድ ስቴትስ ሰጥተናል ማለታቸው ይታወሳል። ጀማል ሃሾጊ እንደ አውሮፓውያን አቆጣጠር ጥቅምት 2 ቀን ኢስታንቡል በሚገኘው የሳውዲ አረቢያ ቆንጸላ ለጉዳይ ገብተው በዚያው ደብዛቸው መጥፋቱ ይታወሳል።
በመጨረሻም ሌሊቱን 8 ሰዎች የተገደሉበት ግጭትና የሮኬት ተኩስ ታምሶ ያደረው የእስራኤልና የጋዛ ድንበር አካባቢ ዛሬ ረጋ ብሏል። የእስራኤል የጦር ሰራዊት ስለ ጋዛ ሰርጡ ተልእኮ ይህ ነው የሚባል ዝርዝር መረጃ ባይሰጥም የእስራኤልን ጸጥታ ለማጠናከር እንጂ አሸባሪዎችን ለመግደልም ሆነ ለመጥለፍ የታለመ አልነበረም ብሏል። በግጭቱ አንድ የጦር መኮንኗ ሲገድል አንድ ሌላ መቁሰሉን እስራኤል አስታውቃለች። የፍልስጤን ባለስልጣናት በበኩላቸው አንድ የሐማስ ተዋጊ አዛዥን ጨምሮ 7 ሰዎች እንደተገደሉ ተናግረዋል። አድማጮቻችን፣ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ላይ በተካሄደው ለአምስት ወራት የዘለቀ ምርመራ በስፋት ሙስና መፈጸሙ እንደተደረሰበት የፌዴራል ጠቅላይ አቃቢ ሕግ አስታወቁ። ጠቅላይ አቃቢ ሕጉ አቶ ብርሃኑ ጸጋዬ ዛሬ በሰጡት ጋዜጣዊ መግለጫ ሜቴክ ላለፉት 6 ዓመታት ያለምንም ጨረታ የጨረታ ሂደት በአጠቃላይ $2 ቢሊዮን የውጭ ሀገር ግዢ ኮንትራክት መወሰዱን ተናግረዋል። ከዚሁ ጋር በተያያዘም እስካሁን 63 ሰዎች በቁጥጥር ስር እንደዋሉም ገልጸዋል። አቶ ብርሃኑ ጸጋዬ በዛሬው ዕለትም መግለጫ ሰጥተዋል።
የገንዘብ መጠኑ በብዙ ሚሊዮን እና ቢሊዮኖች የሚቆጠር ገንዘብ ነው። ለአብነት አንድ ድርጅት በአንድ ጊዜ ብቻ $205 ቢሊዮን ግዢ ያለ ጨረታ ግዢ ከኮርፖሬሽኑ ግዢ ተሰማዋል። ይሄ ትልቅ ገንዘብ ነው። በዚህ አይነት ሁኔታ ይሄ በተለይ ትላልቅ ግንባታዎችን ሳይጨምር የተከናወኑ መሆናቸውን ነው።
አቶ ብርሃኑ ጸጋዬ አያይዘው በሰብአዊ መብት ጥሰት የተጠረጠሩ ተይዘዋል። ሰብአዊ መብት ጥሰቱም አሰቃቂ ነበር ብለዋል።
ወደ መደበኛው ስርዓት ከመያዛቸው በፊት በተለይ በብሔራዊ መረጃና ደህንነት አመራሮችና አባላት ወደ መደበኛው ፖሊስ ወይ ደግሞ ወደ መደበኛው ማቆያ ስፍራ ከመምጣታቸው በፊት በስውር እስር ቤት የማሰር በስውር እስር ቤት የሚታሰርበትም እነዚህ እስር ቤቶች በሕግ የማይታወቁ በአገሪቱ በተለያዩ ቦታዎች የሚገኙ ናቸው። አዲስ አበባ ወደ 7 እና ከዛም በላይ የሚሆኑ በሌሎች ቦታዎችም ከዛም በላይ የሚገኙ እስር ቤቶች የነበሩ ናቸው። እንግዲህ እነዚህ ጉዳይ ሲፈጸምባቸው በተለይ ለረጅም ጊዜ ጨለማ ቤት ከታሰረ አይናቸው የተሰወሩ ቅድም ያላቸው ድርጊት ሲፈጸምባቸው ቀጣይ ዘር ለማፍራት ችግር ውስጥ የገቡ የተለያዩ ሰውነት ክፍላቸው ላይ በተለይ ደግሞ በእጃቸውና በእግራቸው ላይ ከፍተኛ ጠባሳና ስብራት ተለያዩ ችግር ያደረሰባቸው ኖሮ ያጣራንበት ሂደት ነው ያለው። ይሄን ብቻም ሳይሆን በተለይ በወንዶችም በሴቶች ላይ ተፈራርቆ የመድፈር ሙከራ በወንዶች ላይ ደግሞ የግብረ ሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው። ይሄ ብቻም ሳይሆን
በአጠቃላይ በሰብአዊ መብት ጥሰት በሙስናና ከሰኔ 16 ጋር በተያያዘ ሰዎች መታሰራቸው ታውቋል።
መንግስት በሰብአዊ መብት ጥሰትና በሙስና ተጠርጣሪዎች ላይ የወሰደው እርምጃ ተገቢ መሆኑን የገለጹ ጠበቆችና የቀድሞ እስረኛ ከዚህ የባሰ ጠንካራ እርምጃን ጠብቃለን ብለዋል። ጽዮን ግርማ ዝርዝር አላት።
መቶ አለቃ ማስረሻ ሰጤ የቀድሞ የመከላከያ ሰራዊት አብራሪ ነበር። ከእስርም በቅርቡ ነው የተፈታው። በእስር ቆይታው የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙበት እንደነበር ሲገልጽም ቆይቷል። ዛሬ የፌዴራል ጠቅላይ አቃቢ ሕግ ከወሰዳቸው እርምጃዎች አንዱ በሕግ ማዕቀፍ ስር ሆነው የሰብአዊ መብት ጥሰቶችን ፈጽመዋል ብሎ የጠረጠራቸውን ማሰሩን በተመለከተ አስተያየቱን ጠይቄዋለሁ።
የመጀመሪያ አካባቢ ላይ የመንግስት መለሳለስ በዚህ በይቅርታ ስም ወንጀለኛን የመደበቅ አካሄድ ነበር። በስማችን ሳይቀር በመንግስት አመራሮችና በኢህአዴግ ላይ አሁን ለውጡ አመጣቸው በሚባሉ መሪዎች ላይም ጭምር ስንጥፍ ቆይተናል። ይሄ ነገር እንደማያዛልቅ አውቀው አሁን ላይ መንግስት ነው እና ለዚያም ደግሞ አፍሪካ ውስጥ ያለች ለዚያም ደግሞ በብሔር ፌዴራሊዝም ስትመራ የኖረች ቋንቋን መሰረት ያደረገ መከፋፈልና ማጭበርበር፣ ዝርፊያ፣ መንግስታዊ ሽብር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብዬ አምናለሁ። የህግ የበላይነት መከበር አለበት ብዬ አምናለሁ። ሶ አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብም ሊደግፈው የሚገባ ነገር ነው እና በዚሁ መቀጠል ይኖርባቸዋል እስከ መጨረሻው ድረስ። አንዳንዱ የፖለቲካ ውሳኔ የሚጠይቁ ሊሆን ይችል ይሆናል። በተለይ ከዚህ ከብሔራዊ መረጃና ደህንነት አካባቢ ላይ በተለይ አመራረቱ ላይ ጠቅላይ አቃቢ ህግ አካባቢ ላይ ያለ የፖለቲካ መፍትሄ የሚያስፈልጋቸውን በፖለቲካ አይን ማየት፣ ህጉ በሚፈቅደው መንገድ ደግሞ መንግስታዊ ስርዓቱን በጠበቀ መልኩ የማንንም ኢንተረስት ያልጠበቀ የሀገርና የህዝብን ደህንነት ለማስጠበቅ ሲባል ግን የህግ የበላይነት ተጠናክሮ መቀጠል አለበት ብዬ አምናለሁ።
የህግ የበላይነትን ማረጋገጥ የሚያስፈልገው ደግሞ እንደ አጀማመሩ ሁሉ በዚህ ጉዳይ ላይ የሚጠረጠሩትን በሙሉ ለህግ እና ለፍትህ ማቅረብ ሲቻል ነው ብሏል።
ሀገር እንዳትረጋጋ ህዝብም እንደ ህዝብ ወንጀለኛ እየተባለ ሲሳደድ ሲገረፍ የኖረ በጣም ብዙ የሰብአዊ መብት ጥሰት ሲፈጸምበት የኖረ አገር ላይ ነው ያለ ነው እና እነዚህ ነገሮች እንግዲህ እኛ በእስር ቤት በነበርንበት ወቅት የተፈጸመብንን ግፍ በዝርዝር አንደኛ ለቪኦኤ ራሴ የሚሰጠውት፣ ሁለተኛ በአማራ ቴሌቪዥን በራሱ በመንግስት ሚዲያ ቀርበን መናገራችን ይታወቃል። ያንን ተከትሎም እንግዲህ የፌዴራል ጠቅላይ አቃቢ ህግ እኛ በሚስትር ሂደን ቃል እንድንሰጥ ተደርጓል። የምናውቃቸውን በስም የማናውቃቸውን ደግሞ በምልክት እየተናገርን ሚስጥር ተይዞ ቆይቷል። አሁን ላይ ወደ እርምጃ ተገብቷል ማለት ነው። መንግስት ለውጡ ያመጣኝ ነኝ ካለ፣ ህዝብም ይደግፈኝ ካለ፣ ሀገርም ደግሞ እንደ ሀገር ኢትዮጵያ ትቀጥል ብሎ ካሰበ እነዚህ ግለሰቦች አሁንም ባላቸው የኢኮኖሚ የበላይነት ተጠቅመው ሀገር ከማተራመስ ወደ ኋላ አይልም እና የህግ የበላይነት አዲስ አበባ ላይ ሄኖክን ከያዘ፣ ኦሮሚያ ላይ አብዲሳን ከያዘ፣ አማራ ላይ አበበን ከያዘ፣ ትግራይ ላይ ሀለፎምን መያዝ ወይም ገብረ ምናምንን መያዝ የግድ ነው። ያው ህግ ሳይሸራረፍ ማለት ነው። ስለዚህ በአንድ ሀገር ውስጥ ሌላ ሁለት መንግስት ሶስት መንግስት አያስፈልግም። የህግ የበላይነት መጠበቅ አለበት ብዬ አምናለሁ። አሁን የተያዘው ጅምር ጥሩ ነው፣ አበረታች ነው። ከጎናቸው ሁነን ኢንፎርሜሽን እየሰጠን የነበረውን ግፍ በማውጣት እንተባበራቸዋለን። ወንጀለኞች በምንም መልኩ በብሔር ስም ተጠልለው መኖር የለባቸውም። ንጹሐንን ህዝብ ማጫረስ የለባቸውም እና በህግ መጠየቅ ይኖርባቸዋል ብዬ አስባለሁ። ይሄ የማይሆን ከሆነ እንግዲህ እንደምታወቀው ባለፉት አመታት የዚህ የጅምላ ፍርድ የማይደገፍ በየትኛውም ዓለም ላይ አክሴፕታንስ የሌለው የጅምላ ፍርድ ወጣቶች የምሬታቸው መጨረሻ አድርገው የተለያዩ ቦታዎች ላይ ሲጠቀሙበት እናያለን። እርግጥ የሚኮነን ሀሳብ ነው። ይሄ ነገር እንዳይመጣ መንግስት በራሱ የተጠና እርምጃ መውሰድ ይኖርበታል ብዬ አምናለሁ። ይሄ ነው።
አቶ ወንድሙ ይብሳ ጠበቃ ናቸው። በተለይ በሽብር ወንጀል ተከሰው ፍርድ ቤት ይመላለሱ ለነበሩ ብዙ እስረኞች ጥብቅና ሲቆሙ ነበር። እርሳቸው የወከሏቸው ደንበኞቻቸው በእስር ላይ ያሉ ይፈጸምብናል የሚሉትን የሰብአዊ መብት ጥሰት ለሌሎች በማሰማትም ይታወቃሉ። አስተያየት አላቸው።
እውነትና ንጋት እያደር ይጠራል ይላል ኢትዮጵያዊ አባቶቻችን። ወይ ደግሞ ጥጃና እውነትም ማታ ነው የምገባው ይባላል። አሁን ዛሬ መንግስት ወይም አቃቢ ህግ አምኖ በአደባባይ ለዛውም በመንግስት ሚዲያ እኛ ለአመታት ስንጮህና ስንሰቃይበት የነበረው ታሳሪዎች ተኮላሽተናል፣ ጨለማ ቤት ታስረናል፣ ተደብድበናል፣ ጥፍር ተነቅሏል ስንል ውሸት ነው፣ ፈጠራ ነው ስሉ የነበረው የመንግስት አካል የዚህ አይነት እርምጃ መውሰዱ በእውነቱ ያበረታታና ተስፋ የሚሰጥ ነው። ጅምሩ በጣም ግሩም። ነገር ግን አንድ ነገር ከስሩ ካልተነካ ከስሩ ውሃ ከጥሩ የሚባል ተረት አለ። ዋናዎቹ አሁንም አልተነኩም። ትልልቆቹ እነዚህ አሁን ዛሬ የተያዙት እነዚህ የምናውቋቸው ታዛዦች ናቸው። መስተርማይንዶቹ እስካልተያዙ ድረስ እነዚህ ቅርንጫፎችና ግልገሎቹን በማያት ችግሮቹ ልፈቱ አይችሉም። ይታወቃሉ። ለምሳሌ አሁን የደህንነት ኃላፊ የሚባሉ ሰውዬ ኢትዮጵያ ውስጥ ለተፈጠሩ ችግሮች በሙሉ አናትም እናትም ዋናው ሰው ነው። ይህ ዋና ሰው እዚህ በኢትዮጵያ ምድር ላይ ከፍተኛ ሹመት ተሰጥቶት አሁንም በአንድ ክልል የዳኝነት ኃላፊ ሆኖ ባለበት ጊዜ እነዚህን ሰዎች ማለት በጣም ጥምና የሚደገፍ ቢሆንም የሚነቀፍ አይደለም እርምጃው። መንግስት እዚህ የወሰደ ያለው በእውነቱ በአመታት ይሰራል ተብሎ የማይጠበቅ እጅግ የማይጠበቅ እጅግ በጣም አስገራሚ ነው። ነገር ግን ድሉን፣ ለውጡን፣ ሪፎርሙን የተሟላ ለማድረግ ዋናዎቹ ሰዎች አሁንም በተለይ ሶስት ሰዎች አሉ። አንደኛውም በምልክት ነግሬሻለሁ፣ ሁለቱም ደግሞ እንዲህ ሰዎች አሉ እና ለዘረፋውም ይሁን ለሰብአዊ መብት ዘፈፋውም አንበሳ፣ ነብር፣ ጅብ ከሰዎች ጋር እንዲታሰሩ ያደረጉ ሰዎች ዋናዎቹ አልተነኩም። ወንጀል ተነቀለ ጠፋ የሚባለው መስከርማይንዶች ሲያዙ ነው።
ሌላው ጠበቃ አቶ አመሃ መኮንን እስከ ዛሬ ድረስ ሲታፈን የቆየው የመብት ጥሰት ሰሚ አግኝቶና በአደባባይ በመንግስቱ ማለትም በአቃቤ ሕጉ አንደበት ተገልጾ መሰማቱ በራሱ ከፍተኛ ስሜት አለው ይላሉ።
በችሎቶች ሁሉ በችሎት አደባባይ ሁሉ ሲነገር እና ፍርድ ቤቶችም ሌሎች የሕግ አስከባሪ አካላትም እያዩ እየሰሙ እንዳልሰሙ ሲታለፍ የነበረ ምናልባትም ይህን የሰብአዊ መብት ጥሰትም ደረሰ ብለው አቤቱታ ሲያቀርቡ ድምጻቸው ከመሰማት እንባቸው ከመታበስ የሚያነሱት ጥያቄ ተስተናግዶ የማስተካከያ እርምጃ ከሚወሰድ ይልቅ እንደውም በእነሱ ላይ ሌላ ተጽዕኖ ሲደርስ ይሄ እንግዲህ ባለሙያዎችንም በተለይ እነዚህ የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች እየወከሉ በፍርድ ቤት ሲቀርቡ የነበሩ ባለሙያዎች ጭምር ላይ ነው ይሄ ችግር ሲደርስ የነበረው እና አቶ ተማም ጠበቃ ተማም ቡልቡ ላይ ደረሰውን እናስባለን። በሌሎችም ላይ በሌሎቻችን ላይ እንደዚህ የተለያየ መጠኑ ላይ እንዲህ የተለያየ ጫና ሲደርስ እናስባለን። ትክክል ነው። ይህንን ሁሉ የሚጽፉ የመንግስት ተቋማትን አጠለሻችሁ፣ የመንግስትን ስም አቆሸሻችሁ እየተባሉ ሲከሰሱ ሲፈረድባቸው ሲቀጡ ቆይቷል። ይህን ስንታዘብ ኖሮናል።
ድርጊቱን ፈጽመዋል የተባሉት ለፍርድ መቅረብ መቻላቸው የህግ የበላይነት መኖሩን የሚያረጋግጥና ለመጪውም ጊዜ አስተማሪ ነው ብለውታል።
በኢትዮጵያ ታሪክ ብዙ ጊዜ ሲደረግ የማይታይ በተለይ ደግሞ ከሰብአዊ መብት ጥበቃ አንጻር አንዱ መመዘኛ ይሄ ጥፋት ፈጽሞ ሳይጠየቁ የመቅረት ወይም ኢምፒዩኒቲን የማስቀረት ጉዳይ ነው። ከዛ አንጻር ትልቅ ትርጉም ያለው እርምጃ ነው ብዬ ነው የማስበው። ጥፋት የተፈጸመባቸው ሰዎችን ከመካስ አንጻር አንዱ ጥፋት የተፈጸመባቸው ሰዎች የሚካሱበት መንገድ ያው ፈጻሚዎቹ መጠየቃቸው ነው። ይሄ አንድ ነገር ነው። ከዚህ በላይ ግን ደግሞ ወደፊት የሚኖረው የአስተማሪነት ዋጋም እጅግ ከፍተኛ ነው። አንድ ወቅት ስልጣን ላይ የነበረን ቡድን ለማስደሰት የዛን ቡድን ዓላማ ለማሳካት ብቻ በዜጎች በንጹሐን ላይ የሚፈጸም ግፍ ይዋ ሊደር እንጂ ውጤቱ ምን ሊሆን እንደሚችል ትልቅ መልእክት የሚያስተላልፍ ነው። እንግዲህ ይሄ አሁን በቁጥጥር ስር መዋላቸው የተገለጸው ነገር እንዳለ ነው። በተከታታይ ተገቢው የፍትህ ሂደት ውስጥ አልፎ መቀጣት የሚገባቸው ሰዎች ደግሞ ሲቀጡ የምናይበት ሁኔታ ይኖራል ብዬ አስባለሁ። ያኔ ደግሞ ይሄ ቅድም የገለጹት መልእክት ሁሉ በትክክል የሚረጋገጥበት ይሆናልና
የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ቀሪ ያልተያያዙ ተጠርጣሪዎች መኖራቸውንና ፎቶግራፋቸው ተደራጅቶ ለሕዝብ ይፋ እንደሚደረግ በዛሬው መግለጫቸው አስታውቀዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን የምናልፈው የኢትዮጵያ የኤርትራ እና ሶማሊያ መሪዎች በጋራ ለቀጠናው ሰላምና ኢኮኖሚ መምከር በአፍሪካ ቀንድ የሚታየውን የህዝቦች ስደትና ድህነት መረጋጋት ይፈጥራል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። በሶማሊያ በውስጥ ጣልቃ ለመግባትና ለኤርትራ ማዕቀብ ለማስነሳት ጥረት መደረጉ ለቀጠናው ሰላም የእርስ በርስ መደጋገፍን ያሳያል ያሉት ደግሞ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው።
ጎንደር ከተማ የተጀመረው የኢትዮጵያ ኤርትራና ሶማሊያ መሪዎች ጉብኝት ባህር ዳር ከተማ ፍጻሜውን አግኝቷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የሶማሊያው ፕሬዝዳንት መሐመድ አብዲላሂ ፋርማጆ በአማራ ክልል ቆይታቸው ታሪካዊ ቦታዎችንና የልማት አውታሮችን ጎብኝተዋል። የመሰረተ ልማትንም በጋራ መረቀዋል። ከዚህ ባለፈ ከባለፈው ሁለት ወር ጀምሮ ለምስራቅ አፍሪካ ሰላምና መረጋጋት የሰሩትን ስራ በጋራ ገምግመዋል። የቀጣይ አቅጣጫም አስቀምጠዋል። በዚህ ሁሉ እንቅስቃሴያቸው የህዝቡ አቀባበል ኢትዮጵያዊ ጨዋነት የተሞላበትና በደስታ የታጀበ ነበር። በባህር ዳር ከተማ የንግዱ ማህበረሰብ ባደረገላቸው የራት ግብዣ ኢትዮጵያ አቃፊና ሰብሳቢ መሆኗን የሚያሳይ ስዕል የጉዞ ማስታወሻ የሆናቸው ዘንድ ተበርክቶላቸዋል። ወይዘሮ ፍሬአለም ሽባባው የንግዱ ማህበረሰብ በመወከል መሪዎቹን የተቀበሉ ግለሰብ ናቸው። የሶስቱ መሪዎች በጋራ እዚህ አማራ ክልል መምከር በአፍሪካ ቀንድ የሚታየውን የህዝቦችን ስደትና ድህነት ይቀንሳል ይላሉ።
መሪዎቹ በሰላም በፍቅር ተግባብተን ተነጋግረን እንደገና ይሄንን ነገር ሰላም ፈጥረን ህዝቦች እንዲገናኙ እናድርግ ማለታቸው ከምንም በላይ ለህዝቡ ነው ጥቅሙ። በተለይ የአፍሪካ ቀንድ ላይ ያለውን ትርምስ፣ ስደት፣ የህጻናትና ሴቶች ስደት በከፍተኛ ደረጃ በዓለም ላይ ዜና ሆነን ለብዙ ዓመት የቆየንበት ጉዳይ ስለሆነ አፍሪካ ላይ ተስፋ እንድንጥል የሚያደርግ አጠቃላይ ይሆናል ዝም ብሎ በግሎባል እንትኑ ላይ ስናየው ለአማራ ክልል ኢን ፓርቲኩላር የሚሰጠው ጥቅም ደግሞ በጣም ትልቅ ነው። በንግድ በቤተሰብ የምንገናኝ ስለሆን በተለይ ኢኮኖሚ ላይ የሚያመጣው ጥቅም እጅግ በጣም ትልቅ ነው የሚሆነው። ስለዚህ ሰው ተስፋ አለ፣ ሁላችንም ተስፋ አለ። መሪዎቹ ይሄንን ጥረት እያደረጉ ነው። ህዝቡ ደግሞ ትልቅ ጥረት ማድረግ ይጠበቅበታል ብዬ አስባለሁ። ግንኙነታችን እንዳይበላሽ ጥንቃቄዎችን መውሰድ አለብን። ከተነጋገር ከተወያየን የማንፈታቸው ችግሮች እንደሌሉ ታውቆ ሰላማዊ የሆኑ ውይይቶችን መምረጥ አለብን ሁላችንም። ልዩነት ምንም ችግር የለውም። የሀሳብ ልዩነቶች ቢኖሩ ግን ቁጭ ብሎ በመነጋገር የሚያምን ህብረተሰብ ያስፈልጋል። ይህን ለማስቀጠል
ሌላው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ምሁር የሆኑት አቶ መሐመድ ሰይድ እንደሚሉት መሪዎቹ በአማራ ክልል በጎንደርና ባህር ዳር ከተማ መገኘታቸው ደግሞ ትናንትን ከዛሬ ጋር ያጣመረ ታሪካዊ ክስተት መሆኑንም ይናገራሉ።
ኢትዮጵያ ዘመናዊ ሀገር ግንባታ እና ዘመናዊ የሀገረ መንግስት ግንባታ ውስጥ የጎንደር ታሪካዊ አስተዋጽኦ ሰፊና ጋር ያይዘን በዛ መንገድ መረዳት እንችላለን። ሁለተኛውና መሰረታዊ ፋይዳ የሚመስለኝ ኦሮሞ ህዝብ የነጻነት ጥያቄ ውስጥ ለረጅም ጊዜ የነበረውን በህዝቦች መካከል የመጠራጠር እና የሴራ ፖለቲካ በሚያጠፋ መንገድ በሰፊው ያሉትን የኦሮሞና የአማራ ማህበረሰብ በማሳሰር ደረጃ የወንድማማችነት ጥሪ ያደረገ ማህበረሰብ ነው። ለዚህም በተለይ የኤርትራ መሪ አቶ ኢሳያስ ለሚደረገው የነጻነት፣ የፍትህ፣ የእኩልነት ጥያቄ ተገቢውን የሆነ እውቅና ከመስጠት ጋር ሊያያዝ ይችላል።
አቶ መሐመድ አክለውም በአፍሪካ ቀንድ አዲስ የእርስ በርስ መተጋገዝ መንፈስንም እያሳየ ነው ይላሉ።
ከቀጠናው አንጻር እንግዲህ አንደኛው የሶማሌ ጉዳይ ይሆናል። ከዚህ በፊት በነበረው ሂደት በሶማሌ የውስጥ ፖለቲካ ውስጥ የተለያዩ ዓለም አቀፍ ተዋናኝ ቢኖርም የኢትዮጵያና የኤርትራ እርስ በርስ የመወነጃጀል አንዱ በአንዱ ላይ የጃዙር ጦርነት የሚያደርጉባት ቀጠና ሶማሌ ነበረች። ያ ሂደት ካበቃ በኋላ ምናልባት የዶክተር አብይ መንግስት በኢትዮጵያ ከመጣ በኋላ በሶማሌ ውስጥ ያለውን የፖለቲካ ሂደት ለሶማሌ ሉዓላዊ አንድነትና በውስጥ ጉዳዩ ጣልቃ ያለመግባትን እንደ መርህ ተከትለው አዲስ አቅጣጫ የመከተል ሁለቱም መንግስታቶች ከእጅ አዙር ጦርነት ለመውጣት የመጀመሪያውን ኢኒሽቲቭ የወሰዱበት የፖለቲካ ቁርጠኝነት ያሳዩበት ነው ብዬ አስባለሁ። ሁለተኛው ከዚህ ጋር ተያይዞ ከዚህ በፊት በነበረው የኢትዮጵያ መንግስት የዲፕሎማሲ አሻጥር መሰረት በኤርትራ ላይ የተጣለ ለረዥም ጊዜ የቆየ የኤርትራን ማህበረሰብ ሰፊ ዋጋ ያስከፈለ የኢኮኖሚ ማዕቀብ ተጥሎባት ቆይቷል። ከዚህ አንጻር ይሄ የኢኮኖሚ ማዕቀብ ፍትሐዊ እንዳልሆነና በቅርብም እንዲነሳላት የኤርትራ የኢትዮጵያና የሶማሊያ መንግስታት በጋራ የተስማሙበትና የአቋም መግለጫ ያወጡበት ሂደት አለ። የዚህ ፋይዳ ይሄ ቀጠና የምስራቅ አፍሪካ ሰፊ የሆነ የግጭት ያለመግባባት እና የሽኩቻ ፖለቲካ የሰፋበት ቀጠና ነው። ይህን ቀጠና የጋራ ኢኮኖሚ ብልጽግና፣ የጋራ የህዝቦች ውህደት፣ በአጠቃላይ በቀጠና ያለውን የሰላም እና የደህንነት ሁኔታ ወደ አዲስና ወደ የተሻለ ምዕራፍ ያሳድገዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ዘጋቢያችን አስቴር ምስጋናው ከባህር ዳር ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፈረንሳይ ጉብኝታቸውን አጠናቀው ትላንት እሁድ ዋሽንግተን ገብተዋል። ፕሬዚዳንቱ በፈረንሳይ ቆይታቸው የመጀመሪያው የዓለም ጦርነት በተፈጸመበት አንደኛ መቶኛ ዓመት መታሰቢያ ስነ ስርዓት ላይም ተገኝተዋል። በዚሁ ስነ ስርዓት በነበረው የጦር ማቆም ስምምነት ላይም ከሌሎች 70 ያህል ከሚሆኑ የዓለም መሪዎች ጋር መካፈላቸው ታውቋል። ሚስተር ትራምፕ ወዲህ ወደ ዩናይትድ ስቴትስ ከመመለሳቸው ቀደም ብሎ ከፓሪስ ወጣ ብሎ የሚገኘው የአሜሪካውያንን መካነ መቃብርም እንደጎበኙ ተገልጿል። የቪኦኤዋ ዚላቲካ ሆክ ዘገባ መሰረት የፕሬዚዳንት ትራምፕ ጉብኝት አንድ ውዝግብ ቀስቅሷል። አዲሱ አበበ ይዞታል።
ፕሬዚዳንት ትራምፕ በትናንቱ ዕለት ነበር ወዲህ ወደ ዋሽንግተን ከመብረራቸው አስቀድሞ ከፓሪስ በስተ ምዕራብ የሚገኘውንና ታላቁ ጦርነት በሚባለው ውጊያ የተሰዉትን የአሜሪካውያንን ወታደሮች መካነ መቃብር የጎበኙት።
Each of these marble crosses and stars of David marks the life of an American warrior.
እነዚህ ከእብነ በረድ የተሰሩ መስቀሎችና የዳዊት ኮከብ የእያንዳንዱን ታላቅ ተዋጊ ጀግና አሜሪካዊ ሕይወት ነው የሚያመለክቱት። እነዚህ ታላቅ አርበኞች ሕይወታቸውን ለቤተሰብ ክብር፣ ለአገር ክብር፣ ለነጻነት ክብርና ለፈጣሪ ክብር ሰውተዋል። ዝናም በረዶ መርዛማ ጋዝ ጥይትና አዳፍኔ ሳይበግራቸው ለድል አድራጊነት ወደፊት ገፍተው ተሰውተዋል።
ከኡሁዱ ስነ ስርዓት አስቀድሞ ቀዳሜለት ፕሬዝዳንቱ በሌላ የፓሪስ ክፍል የሚገኘውን ሌላውን የአሜሪካውያን መካነ መቃብር በአየር ምክንያት ባለመጎብኘታቸው ነቀፋ ደርሶባቸዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትናንት እሁድ ከፍተኛ ባለስልጣናትን አስከትለው በሚሊዮኖች የሚቆጠሩ አርበኞች ያረፉበትን መካነ መቃብር ጎብኝተዋል።
Ne peut être celle de la rancœur d'un peuple.
The lesson of the Great War cannot be that of
ከታላቁ ጦርነት የምንቀስመው ትምህርት በህዝቦች መካከል ቂም በቀልን ባለማስተዋወስ የተከፈለውን መስዋዕትነት ባለመዘንጋት መጻዊውን በማሰብ አስፈላጊ ለሆነው ነገር ግምትና ቦታ መስጠት ነው።
ፕሬዝዳንት ትራምፕና የፈረንሳይው መሪ ማክሮን የመጀመሪያ ቀን ግንኙነት ከተዚህ ቀደም ቀዝቀዝ ያለ ነበር። ፕሬዝዳንት ማክሮን ከዚህ ቀደም አውሮፓ ራስዋን ከሩሲያ፣ ከቻይና፣ ከዩናይትድ ስቴትስም ቢሆን ለመከላከል የራስዋ የሆኑ ወታደር ኃይል ያስፈልጋታል ባሉት ፕሬዝዳንት ትራምፕ ያልተደሰቱ መሆናቸው ተስተውሏል። ትራምፕ ይህን ንግግር ከስድብ የማያንስ ሲሉት የሩሲያውን መሪ ቭላድሚር ፑቲንን ደግሞ ሁኔታው አላስገረማቸውም።
I think this process is positive on the whole from the point of view of strengthening the multipolar.
ያለማችንን ሁለት ጽንፍ ያለው አመለካከት ከማስታረቅ አኳያ ያካሄድ በአጠቃላይ እኔ እንደሚመስለኝ አንታይ ነው። እናም ከዚህ አኳያ የኛ አቋም ከፈረንሳይ ጋር ይመሳሰላል።
በኋላ ግን ሁለቱም ትራምፕም ማክሮንም ጠንካራ አውሮፓን በመመስረት ይስማማሉ። ትናንት እሁድ በሲኤንኤን በተላለፈ ቃለ ምልልስ የማክሮን አቋም ግልጽ ተደርጓል።
What I don't want to see is European countries increasing the budget.
ግልጹን ልንገራችሁና የአውሮፓ ሀገሮች ራሳቸውን ለመከላከል ሲሉ ውድ የአሜሪካና የሌሎች ሀገሮችን ጦር መሳሪያዎች ለመግዛት ገንዘባቸውን ሲያወጡ ማየት አልፈልግም። በጀታችንን ስንጨምር ራሳችንን በራሳችን የማስተዳደር መብታችንን መጨመር በመሆኑ የተፈጠረ ሉዓላዊነታችንንም እናረጋግጣለን።
ትናንት እሁድ ከሰዓት በኋላ የፈረንሳይ ፕሬዝዳንት ወደ 60 የዓለም መሪዎች የተሳተፉበትን የሰላም ጉባኤ ፓሪስ ውስጥ አስተናግደዋል። በሌላ በኩል ምንም እንኳን ኃይለኛ ዝናብ በወቅቱ ቢኖርም በርካታ ቁጥር ያለው ሕዝብ የተቃውሞ ሰልፍ አካሂዷል።
The goal of this demonstration is that it should not just be accepted that Macron can invite Trump.
የዚህ ሰልፍ ዋና ዓላማ ፕሬዝዳንት ማክሮን ትራምፕን፣ ፑቲንን ወይም እስራኤሉን ኔታንያሁን ጋብዘው ሲያበቁ ፓሪስ ውስጥ የሰላም ጉባኤ አዘጋጅቻለሁ ማለት እንደማይችሉ ለማሳወቅ ነው። ምክንያቱም የሰላም ጉባኤ ሳይሆን የጦርነት ጉባኤ በመሆኑ።
ይህ ሰልፍ በሚካሄድበት ጊዜ ፕሬዝዳንት ትራምፕ ወደ አሜሪካ እየተመለሱ ነበር።
ንከረው መከረው ከሰማ በአቦው ተረት ገንዘብ የሚገኘው በሃያ በ40 ዓመት አለች እማታስባ በፍቅሽ የስገባ ስመኝሽ ሻሽደክሜ ነጠፈ ስገናለም
ስገናለም ስገናለም ስገናለም ስገናለም
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ዳም ብራውን ነው። የስርጭት መሐንዲሷ ዘይነብም አብራን ነበረች። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገ ጉዞ እንገናኝ።
Look at all, look at all, look at all.
Tunin radio ni sagala Amerikati.